ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር አብረናችሁ ለ30 ደቂቃዎች ጫፍ እንደርሳለን።
ሰላም እንደምናመሻችሁ። የኢትዮጵያ መንግስት በእስር ላይ የነበሩ ተቃዋሚዎችና ጋዜጠኞችንም ከፈታ ወዲህ ሁሉን አሳታፊ የሆነ ብሔራዊ መግባባት መፍጠሪያ መድረክ በተግባር አልጀመረም ሲሉ በቅርቡ ከእስር የተፈቱት የተቃዋሚ መሪ ዶክተር መረራ ጉዲና አስታውቀዋል።
ከወር ያለፈ መሬት ላይ የወረደ ወደ ብሔራዊ መግባባትም ሆነ ድርድር የሚወስድ ምንም ነገር እያየሁኝ አይደለም።
ከዚሁ ጋር በተያያዘ በቅርቡ የኢትዮጵያ መንግስት ያወጣቸው መግለጫዎች አሉ። ቅዳሜ ዕለት የስራ ጉብኝታቸውን ወደ ጅጅጋ ከተማ ያደረጉት ጠቅላይ ሚኒስትር አብይ የጉብኝቱ ዓላማ በኦሮሚያና ሶማሌ ክልሎች አዋሳኝ ወረዳዎች ላይ የተከሰቱ ግጭቶችና ለተከሰተውም ቀውስ ዘላቂ መፍትሄ ለማስገኘት ነው ብለዋል። በዚህ አካባቢ የሚኖሩ ሰዎችንም አናግረናል።
እርቅ የሚሆነው የሰው ደም ተከፍሎ ወይ የዛ የሰው ንብረት ተከፍሎ ነው እርቅ መኖር የሚችለው። እኛ ደማችን ፈሶ እኛ እንደ ከብት በቃ ደሙን ፈሶ ንብረታችንን ማተን ዝም ብለን ነው የምንኖረው ማለት ነው።
በሌላ ዜና ደግሞ በኢትዮጵያ መንግስት ባለፈው ሳምንት የማዕከላዊ ምርመራ ቢሮ ተዘግቷል። ለረጅም ጊዜ በእስር ቤቱ የኖሩን የታሰሩን እናናግራለን።
ውጤቱ እንግዲህ ያው ቅድም እንዳልኩሽ ነው። የሰዎቹ የእስራኤል ሀገሮች ደግሞ ዜጋዎቹ ስላወቁት አሰራሩ ይህ 16,000 ወደዛ የሚሄዱንና የሀገር ወረቀት እንዲሰጡ የተደረገው በሰላማዊ ሰልፍ ነው።
ያደመጣችሁት እስራኤል ሀገር የሚገኝ ስደተኛ ነው። ወደ 40,000 የሚጠጉ አፍሪካውያን ስደተኞችን እስራኤል አስገድዳ ከሀገር ለማስወጣት በነበራት እቅዷ ለመግፋት መወሰኗ የስደተኞቹ ቀጣይ ሕይወት ላይ አጣብቂኝ ውስጥ ከቷል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የሶማሊያ ምክር ቤት አፈ ጉባኤ ሞሐመድ ኦስማን ጃዋሪ ከሀገሪቱ ጠቅላይ ሚኒስትር ጋር ለሶስት ሳምንታት ያህል የስልጣን ትግል ሲያካሂዱ ከቆዩ በኋላ ከስልጣን መሰናበታቸውን የሀገሪቱ ባለስልጣናቶች ተናግረዋል። የህገ መንግስት ሚኒስትር አብድራህማን ሆሽ ጅብሪል አፈ ጉባኤ ጃዋሪ ከስልጣን መሰናበት ደብዳቤ አቅርበዋል ሲሉ በትዊተር መልእክታቸው አስታውቀዋል። የምክር ቤት አባል ሁሴን አረብ ኢሴም አፈ ጉባኤውን አልሰጠንም እንዳሉ ለአሜሪካ ድምጽ ሬዲዮ የሶማሌኛ ክፍል እንደተናገሩም ተሰምቷል።
የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድር ከኒውክሌር መሳሪያ ነጻ ስለማድረግ ጉዳይ የመነጋገር ፍላጎት እንዳላቸው መግለጻቸውን የዩናይትድ ስቴትስ ማረጋገጧን የትራምፕ አስተዳደር ባለስልጣን ተናግረዋል። የሰሜን ኮሪያው መሪ ባለፈው ወር ከአሜሪካው ፕሬዚዳንት ትራምፕ ጋር ተገናኝተው የመነጋገር ፍላጎት እንዳላቸው ከገለጹ ወዲህ የጸና መሆኑን ለማወቅ የተቻለበት የመጀመሪያው ምልክት ሆኗል።
የደቡብ ኮሪያ አቃቢያነ ሕግ በቀድሞ ፕሬዚዳንት ሊሙንባክ ላይ የሙስና የገንዘብ ማጭበርበርን ያካተተ ክስ መስርተዋል። ከደቡብ ኮሪያ የስለላ አገልግሎትና ከሳምሰንግ የ10 ሚሊዮን ዶላርስ ጉቦ ተቀብለዋል በሚል ነው የተከሰሱት። የቀድሞ ፕሬዚዳንት ከራሳቸው የግል ኩባንያም 33 ሚሊዮን ዶላር በማጭበርበር ተከሰዋል።
የሩሲያ ፕሬዚዳንት ቭላድሚር ፑቲን ሀገራቸው ሩሲያና ኢራን ከትላንት በስቲያ ቅዳሜ ምሽት ላይ የሶሪያዋ ዱማ ከተማ ላይ ለተፈጸመው የኬሚካል ጥቃት ተጠያቂ ናቸው ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ክስ አሰምተዋል። በጥቃቱ ቢያንስ 40 ሰው መገደሉን የሶሪያ የመብቶች ተሟጋቾችና የሕክምና ተቋማት ምንጮች ገልጸዋል።
በስተ መጨረሻም የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አሜሪካ ሶሪያ ውስጥ ለተፈጸመው የኬሚካል መሳሪያ ጥቃት ወታደራዊ እርምጃ ልትወስድ እንደምትችል አመልክተዋል። ማቲስ ይህን ያሉት ባለፈው ቅዳሜ ለተፈጸመው ጥቃት ትርጉም የለሽ የኬሚካል ጥቃት ላሉት ከባድ ዋጋ ይከፈልበታል ሲሉ ፕሬዚደንት ዶናልድ ትራምፕ በትዊተር ከገለጹ በኋላ ነው። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያ መንግስት በእስር ላይ የነበሩ ተቃዋሚዎችና ጋዜጠኞችን ከለቀቀ ወዲህ ሁሉን አሳታፊ የሆነ ብሔራዊ መግባባት መፍጠሪያ መድረክ በተግባር አልጀመረም ሲሉ በቅርቡ ከእስር የተፈቱት የተቃዋሚ መሪ ዶክተር መራራ ጉዲና አስታውቀዋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል።
ብሔራዊ መግባባትን ዓላማው ያደረገ ከተቃዋሚዎች ጋር የሚካሄድ ድርድርና ንግግር እንደሚከናወን ከኦሮሞ ዴሞክራሲያዊ ድርጅት አንዳንድ ምልክቶች እንደነበሩ በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ለቪኦኤ ተናገሩ። ግን በመንግሥት ደረጃ በመገናኛ ብዙሃን በኩል እንደሚነገረው እስረኞችም የተፈቱት ለብሔራዊ መግባባት ነው ቢባልም ይህን ዓላማ ወደሚያሳካው ድርድር የተወሰደ ተጨባጭ እርምጃ አይታይም ብለዋል። ዶክተር መረራ ዛሬ ለቪኦኤ በሰጡት አጭር ቃለ ምልልስ የሀገር ሽማግሌዎች ነን የሚሉ የተለያዩ የሃይማኖት መሪዎች ሰላም እንደሚያስፈልግ፣ ድርድር እንደሚበጅ በመገናኛ ብዙሃን ሲናገሩ ብንሰማም ከመንግሥት በኩል የተጨበጠ ቀን የተያዘለት ምንም አይነት ድርድር ወይንም የድርድር ምልክት እንዳልሰሙ አስታውቀዋል። ለዚህ አባባላቸውም እንደ ማስረጃ ያቀረቡት መረጃ አላቸው ዶክተር መረራ።
እንዳውም ትዝ ይለኛል፣ ስም መጥቀስ አልፈልግም፣ ከአሜሪካ ይመጡ የነበሩ ፓስተር ከ2007 ምርጫ በኋላ ብዙ ሙከራዎች ያደርጉ ነበር። መንግስትና ሀቀኛ ተቃዋሚዎች የምንባለውን ይሞክሩ ነበር። በመሀል ተገዶ እንዲያቋርጡ ተደርጎ ነበር። ከዛ በኋላ እንዳውም ያን ሁሉ ቀውስ ሊያስቀር የሚችል ድርድር መጀመር ይቻል ነበር፣ አልተሳካላቸውም። ከአሜሪካ ተመልሶ እስኪመጡ ያ ሁኔታ በተለይ ኦሮሚያ አካባቢ ተፈጠረ። አሁንም ከመጡ ወደ 2 ወራቸው ይመስለኛል። አንድ ጊዜ ብቻ አግኝቶን ነበር። እንግዲህ ምንም የተጨበጠ ነገር ይዞ መምጣት አልቻሉም። አሁንም እዚሁ ያሉ ይመስለኛል። ስለዚህ እንግዲህ በአብዛኛው ከወሬ ያለፈ መሬት ላይ የወረደ ወደ ብሔራዊ መግባባትም ሆነ ድርድር የሚወስድ ምንም ነገር እያየውኝ አይደለም።
በዶክተር መረራ አስተያየት የመንግስት መገናኛ ብዙሀን የአዲሱን ጠቅላይ ሚኒስትር ንግግር መንፈስም የተገነዘቡት እንደማይመስላቸው ጠቁመዋል።
እንዲያውም የሚገርመው ኢትዮጵያ ቴሌቪዥን፣ ሬዲዮም ከጠቅላይ ሚኒስትሩ ንግግር መንፈስ ውጪ ስለ ጸረ ልማት ኃይሎች፣ ስለ ጸረ ሰላም ኃይሎች በሚዲያ ሲያቀርቡ አያለው። ያው በድሮ መንገዳቸው ማለት ነው። ስለዚህ ከንግግር ያለፈ የተጨበጠ ድርድርና ንግግር በእኔ በኩል ያጋጠመኝ ነገር የለም።
በእናንተ በኩል ተቃዋሚዎች ወይም ተፎካካሪ እንበለውና በአሁኑ አጠራር በተለይ እርስዎ በሚመሩት በኦፌኮ በኩል ወይም ድርጅታችሁ አባል በሆነበት በመድረክ በኩል የተደረገ አዲስ ሙከራ ወይንም ለመቀራረብ የተደረገ አዲስ እርምጃ አለ ወይ? እናንተ የሞከራችሁት ነገር
በኮንግረስ ደረጃ ያው ወደድ ያደረገው ጥሪ በይፋ መልስ ሰጥተናል። በራሳችን በኩል ዝግጁ እንደሆን በመሰረታዊ ጉዳዮች ላይ ለመነጋገርም ለመደራደርም ዝግጁ እንደሆን ተናግረናል። በሚያጋጥሙን ሚዲያም ሆነ የዲፕሎማቲክ እንቅስቃሴያችን እንግዲህ ብዙ ጊዜ ዲፕሎማት ማህበረሰቡም ይህም በዚህ ላይ ያግዛል። ድርድር እንደምንፈልግ በአጋጠመን አጋጣሚ ሁሉ በኢትዮጵያ ሚዲያም ለሕዝብ ያስተላልፉ ወይም ለደህንነት መረጃ ይሁን ሲጠይቁን ለነበሩት በሙሉ ተደጋጋሚ ይህንኖስ ሳስተላልፍ የነበረው ጥሪ እናደርጋለን። እንግዲህ ያንን ጥሪ ሰምቶ በመንግስት ደረጃ ዝግጁነቱን ያሳየ ክፍል አላጋጠመንም። ለማድረግ የምንችለውን ሙከራዎች አድርገናል ማለት ነው።
ከዲፕሎማሲያዊ ማህበረሰቡ እንደ አንዳንድ ምልክታተው
እነሱ በአንዳንድ ጊዜ ለዚህ ሀገር መፍትሄ ምን አላችሁ? ምን ይመስላችኋል? ሀገሪቷ ወዴት እየሄደች ነው? ያንን ነው እንግዲህ የሚያደርጉት። ከዛ አልፎ መንግስትና እናንተን እናገናኝ ያለን የለም። ነገር ግን ያለውን የኢትዮጵያ አጠቃላይ ሁኔታ ከድሮ ጊዜ በተሻለ ሁኔታ እንደሚረዱ ግን አብዛኛዎቹ ትላልቅ ሀገሮች ናቸው የሚላቸው ዲፕሎማቶች አነጋግራለሁ፣ አጋጥሞኛል። ግን ከዛ አልፎ ግን መንግስትና እናንተ በዚህ ቀን እንዲህ ተገናኙ የሚል አቀራረብ አላየሁም።
ዶክተር አብይ አህመድ አዲሱ ጠቅላይ ሚኒስትር ከተሰየሙ በኋላ ካደረጉት ይፋዊ ንግግር እንደው ምንም እርሶ የሚስታየው ተስፋ የለም?
አሁንም ቢሆን ድርጅታችን ጥንቃቄ የተሞላበት ተስፋ ከማድረግ ውጪ በተለይም ኢህአዴግ ለመለወጥ ካልተዘጋጀ አዲሱ ጠቅላይ ሚኒስትር ኢህአዴግን ከገባበት ሳጥን አውጥቶ ለኢትዮጵያ ሕዝቦች አዲስ ምዕራፍ አዲስ ዘመን ለመፍጠር ይችላሉ የሚል ግምት ለመገመት አስቸግሮኛል።
በጣም አመሰግናለሁ ዶክተር መራ ስለተብብሮ።
እኔም ስለተሰጠኝ ድል በጣም አመሰግናለሁ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን እናልፈው። ቅዳሜ ዕለት የመጀመሪያ የስራ ጉብኝታቸውን ወደ ጅጅጋ ከተማ ያደረጉት ጠቅላይ ሚኒስትር አብይ የጉብኝቱ ዓላማ በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ላይ ለተከሰቱ ግጭቶችና ለተከተለውም ቀውስ ዘላቂ መፍትሄ ለማስገኘት እንደሆነ ተገልጿል። ከሶማሌ ክልል የተፈናቀሉና በአሁኑ ወቅት በሃማሬሳ መጠለያ ጣቢያ የሚገኙ ተፈናቃዮች በሁኔታው ግራ እንደተጋቡ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት። ከሶማሌ ክልል ተፈናቅለው በሃማሬሳ መጠለያ ጣቢያ የሚገኙ ተፈናቃዮች ቅዳሜ ዕለት በጅጅጋ ከተማ በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው ቡድን የተደረገውን ውይይትና ሁኔታዎቹ ወደ ነበሩበት ለመመለስ የተጀመረውን ሂደትና የተፈናቃዮቹ ቀጣይ ህይወት እንዳሳሰባቸው ለአሜሪካ ድምጽ ተናግረዋል። በዚህ ጉዳይ ላይ አስተያየታቸውን እንዲሰጡኝ አራት ተፈናቃዮችን ሃማሬሳ ከሚገኘው መጠለያ ጣቢያ በስልክ ያነጋገርኩ ሲሆን ሁሉም ለደህንነታቸው ሲባል ስማቸውን እንዳይገለጽ ጠይቀዋል። ከነዚህም መካከል አንድ ስሙን መግለጽ ያልፈለገ አባወራ የንጹሃን ደም ንብረትና መንገላታት ጉዳይ ምን አይነት እልባት ነው የሚሰጠው ሲል ይጠይቃል።
እኛ እርቁ አንጠላም፣ እርቁ በትክክል ነው የምንቀበለው። ግን ብዙ ታን መርፈቶች አሉ። መሰርቱ ከተሞላ በቁጥር አንድ የኛ ህዝብ ያለቀውን በትክክል ሬሳውን ተገልጾ ለህዝቡ አውጆ በትክክል የተቀበረ ደፍኖ የተረበረበት ቦታውን አሳውቆ በትክክል አውጥቶ እንዲቀበርበት ከተካሄደበት ህልቁን እንስማማለን። እኛ በመጀመሪያም ከሶማሌ ጋር ብዙ ጥላቻ አልነበረም። አንዳንዶቹ የጠላት ልክ የሚሆኑ የሰው ዱላ የሆኑበት ህዝባችን ላይ የተፈጸመበት በደል ሰዎቹ ተይዞ በህግ እንዲቀርብ ነው በቁጥር አንድ። ከዛ አልፎ በቃ የኛ ንብረት የተወደመው ንብረቱን የጠፋው ንብረት ቤት ያለው መኪና ያለውን ፎቅ ያለውን ፎቁ የተፈረሰ ቤቱ ያፈረሰ ብዙ ነገሮች አሉ። ይህን ብለን መናገር ይከብዳል። እና ሲፈናቀል ደግሞ ወይ 3 ወይ 4 ሰው አይደለም፣ ወይ 600 ሰው አይደለም፣ ወይ 400 ሰው አይደለም፣ ወደ ሚሊዮን የአንድ ሀገር የጅቡቲ ሀገር ህዝብ የሚሆን ህዝብ ነው ተፈናቀለው። ይሄ ነው ብሎ እኔን አንድ ግለሰብ ይልቁ በጣም ደስ ይለኛል። ይሄ ህዝብ አብረን ነበር ነው አባቴ ከአባቴ አባቴ በፊት የአብረን የኖር ሰው ነበር። እና ይሄ ደግሞ ሲፈጠር የልኩ የጠላት ዱላ ሆኖ ህዝባችንን ሲጎዳ ነባይ በህግ እንዲቀርብ በማክባም ቁጥር አንድ በህግ ተቀርቦ በህግ ፊት ለፊት በህግ ሲጠየቅ እኛ ደስተኛ ነው የምንሆነው። ከዛ አልፎ ደግሞ የእኛ በህግ ላይ ምንም ቅሬታ አለንም። ለመመለስ ደግሞ እኛ ፍቃደኛ አይደለንም። ለምን ፍቃደኛን ለማንሆን ደግሞ ብዙ ነገሮች አሉ። ይሄ ሰዎች እስካሁን ድረስ አንድ ሰው አልተያዘም። ይሄ ህዝቡ ሲፈናቀል ማለት ነው። የኦሮሚያ መንግስቱ ምን አስቦ ይሁን፣ ጠቅላይ ሚኒስትሩ ምን አስቦ ይሁን፣ እስካሁን እየታሰረ ሰው እስካሁን ድረስ አንድ ሰው ህግ ስር አልገባም። የሰው ንብረቱን ቀርቶ የሰው ህይወቱን እንደ አንድ ፍየል የሞተ ሰው አልተቆጠረም ህዝቡ።
አንዲት እናት በበኩሏ ያሉበት ሁኔታና የሶስት ልጆቿ ጉዳይ እንዳሳሰባት ገልጻልናለች።
ካለ ቅባት፣ ካለ ሳሙና፣ ካለ ምን ወላሂ ዝም ብለን እየተቀመጥን ነው። ምንም ያየነው ነገር የለም። እኛ ቶሎ መጥተው ቢያወጡን እኛ ደስተኛ ነን።
ልጆች አሉሽ?
አሉኛ። አንዱ 9ኛ ክፍል ተማሪ ነው። አንዷ 4ኛ ክፍል ተማሪ ነች። እኔ አጠገብ ናቸው። አንዷ 7ኛ ክፍል ተማሪ ነች። እና ልጆቹም ካለ ትምህርታቸውን አቋርጠው ቁጭ ብሏል። ሁሉም ህዝብ ነን እኛ ተቀምጠናል። ምንም ነገር ሳይደረግልን ዝም ብለን ቁጭ ብለናል።
ተፈናቃዮቹ እንደሚሉት ከኑሯቸው ተፈናቅለው ከምቹ ሁኔታ ውስጥ ከወጡ 8ኛ ወራቸውን እንደጀመሩ ነው። ከባድ የችግር ጊዜ እያሳለፍን ነው የሚሉት ሌላው አባት ናቸው።
እዚህ ውስጥ ራሱ ምግብም ተቀይረዋል። የምንበላው እዚህ ውስጥ ሮዝ ነው፣ ዳቦ ሁለት ዳቦ፣ ቁርስ ሁለት ዳቦ፣ እራት ሁለት ዳቦ ነው የምንበላው። እንደዛው ሰው ያመመ ኤች አይ ቪ ያለው ሳምባ ያለው ቲቪ ያለው አንድ ቤት ነው የሚገባው። አንድ ቦታ ጤነኛም ያመመ ሁሉም አንድ ላይ ነው። በቃ ከአንድ ውስጥ እንደ ከብት ነው የሚገባው። ይሄ ብሎ መናገር በጣም ነው የሚከብደው። ልጆቹም ትምህርት የላችሁም፣ ምግብም የላችሁም። ከእኛ ጋር ነው ሩዝ የሚበላው። ወተት ራሱ ወላሂ ትንሽ ልጆች የወለደች እናት ራሷ ወተት ያላገኘች ልጆች አሉ። ማታ 7 ሰዓት ጀምሮ እስከሚነጋ ይለቅሳሉ ልጆቹ። ይሄ ብዬ መናገር ወላሂ በጣም ነው የሚከብደው፣ በጣም ይከብዳል። የእኛ ችግር መናገር ይሄ እናንተ በአይን ብታያችሁ ጥሩ ነው። የእኛ መናገር ሳይሆን እናንተ በአይን መታችሁ ማያቱ ራሱ በጣም አስፈላጊ ነው ብዬ ነላቸው።
በዚህ ሁኔታ ማንም ያነጋገረን አካል ሳይኖር በጭፍን እንዲሁ ወደ ነበሩበት ይመለሳል ማለት አግባብ አይደለም ይላሉ እኚሁ አባት።
አመራራችን እንዳለው ሰላም እንዳለን የእኛ ከሰላም መኖር እንፈልጋለን። ለወደፊትም የእኛ ብናልቅም ህዝባችን ይሄ አሳልፈን መጥፎ አሳልፈን ለህዝባችን መንፈትም እኛን ሰላም እንፈልጋለን ከሶማሌዎቹ ጋር ኢትዮጵያ ሰላም እንፈልጋለን። ሰላም ይፈልጉ እነሱ የሚፈልጉ አሉ፣ ያልፈለጉም አሉ። ስለዚህ የኛ አመራራችን እንዲ አንልም፣ ግን የኛ ሁለት ነገር ካወጣ ነው ሰላም የኛ ሰላም ወዳችን የሚፈጠረው ሰላም ማለት ነው። ሁለቱ ነገር አንደኛ ላይ የሞቴ ሰዎች የሞቴ የጨረሱ ሰዎች እኛ በአይናችን ያየን በሞባይል ሁሉም ነገር እስካሁን ቪዲዮ ሁሉም አነሰን የኛ ጋር ነው አለው። እነዚህ ሰዎች የኔ በአይኔ ያየው 7 ሰው ነው። አንድ ጎርጋድ የገባ 7 ሰው አንድ ላይ ያገፍታ ነው የቀበሩት። እነዚህ ሰዎች የሞቴ ሰዎች አንድ ምን ላይ ደርሶ ነው አባቴ የሌለው እናቴ የሌለው ልጆች ሆነ አባቴ ሞቱ እናቴ ሞተች ልጆች ከዛ ጋር ነው ከአንድ ውስጥ ያለች። ይህን እንዴት አድርጌ ነው ሰላም የምፈጥረው? አንድ ሁለተኛ ደግሞ የኛ ከልጅ ጀምሬን እዛ ሰርተን ሀገራችን ነው ኢትዮጵያ ነው ብለን ሰርተን ያመጣን ሀብት መንግስት ምን አድርጎ ምን አስቦበት ምን ብሎ ነው የኛ ምን ብሎ ነው እስካሁን የኛ ሰርተን ያለን ቤት ሰርተን ካምፕ ውስጥ እያደረን ሰርተን ያለን ራቤን እንዴት ብሎ ነው ሰላም የሚፈጠረው? በአፍ ብቻ አይደለም ሰላም ሲባል ከሆድ ሲመጣ ነው ሰላም የሚሆነው። ስለዚህ ይሄ ምን አስባችሁ ነው? ይሄ ምን አስቦ ነው መንግስት ሰው ነፍስና ሀብት የኛ ሀብት ከጠየቀ የኛ ሰላም እንፈልጋለን፣ ነገም ሰላም እንሆናለን ከሶማሌዎቹ ጋር።
ሌላዋ ነጋዴ ነበርኩ 7 ልጆች አሳድጋለሁ ያለችን እናት አስተያየቷን የሰጠችው በጥያቄ ነው።
ከመጣን ጀምሮ ልጆቻችን ትምህርት አላገኙም። እምንተኛው ኮረት ላይ ነው። እስቲ ከላይ ማታ ማታ ይዘንባል፣ ቀን ቀን ይሞቃል። ቤቱ አንድ ቤት ውስጥ ነው፣ አንድ መጋዘን ውስጥ ነው። ከ5000 የበለጠ አባወራ እስከነ ልጆቹ የምንኖረው። የምንበላው ምግብ አንድ ዳቦ ነው፣ እራት ጋር አንድ ዳቦ፣ ምሳ ላይ የተቋጠረ በላስቲክ ሩዝ፣ ቁርስ ላይ መልሰን እንደዛ የምንበላው የምንኖረው ይሄ ነው። የእኛ ደም የልጆቻችን የሰዎቻችን ደም እዛ የፈሰሰው ቀርቶ የእኛ ንብረት ከዛ ያለው ወይ አልተከፈለልን ወይ አልወጣልን፣ ከሁለቱ አንዱ ሳይሆን ይሄ እርቅ እንዴት ሊመጣ ቻለ? የሰው ነፍስ እዛ የጠፋው እንደ ጠፋ ነው የሚቀረው? ይሄ እንዴት ሊሆን ይችላል? እርቅ የሚሆነው የሰው ደም ተከፍሎ ወይ የዛ የሰው ንብረት ተከፍሎ ነው እርቅ መኖር የሚችለው? እኛ ደማችን ፈሶ እኛ እንደ ከብት በቃ ደሙን ፈሶ ንብረታችንን ማተን ዝም ብለን ነው የምንኖረው ማለት ነው።
ከሶማሌ ክልል የተፈናቀሉ የኦሮሞ ማህበረሰብ ተወላጆች ወደ 1 ሚሊዮን እንደሚጠቁ የረዴት ድርጅቶችን ጠቅሰን ከዚህ ቀደም መዘገባችን ይታወሳል። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ወደ 40,000 የሚጠጉ አፍሪካውያን ስደተኞችን እስራኤል አስገድዳ ከሀገር ለማስወጣት በነበራት እቅዷ ለመግፋት መወሰኗ የስደተኞቹን ቀጣይ ሕይወት አጣብቂኝ ውስጥ ከቷል። ሮበርት በርገር ለአሜሪካ ድምጽ ከኢየሩሳሌም የዘገበውን ሄኖክ ሰማዝጌር አዘጋጅቶታል።
ባለፈው ሳምንት በእስራኤል የሚኖሩ አፍሪካውያን ስደተኞች ሰማይና መሬቱ ሲደባለቅባቸው ነው የሰነበተው። የእስራኤል መንግሥት አንዴ ስደተኞችን ወደ ምዕራብ ሀገሮች ለመላክ ከተባበሩት መንግሥታት ድርጅት ጋር ስምምነት ላይ መድረሱን ሲናገር፣ በሌላ በኩል ደግሞ ውሳኔውን ባለቀ ሰዓት ሲቀለብስ ነው የከረመው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከተባበሩት መንግሥታት ድርጅት የስደተኞች መርጃ ዩኤንኤችሲአር ጋር በደረሱት ስምምነት መሠረት 16,000 አፍሪካውያን ስደተኞች ወደ ምዕራብ ሀገሮች ይላካሉ፣ የተቀሩት ወደ 20,000 የሚሆኑ ደግሞ በእስራኤል ይቆያሉ ብለው አስታውቀው ነበር። አፍሪካውያኑ ስደተኞች በደስታ ፈነደቁ። ደስታቸው ግን ወዲያውኑ ቀዝቃዛ ውሃ ተቸለሰበት። ነታንያሁ በፍጥነት ሐሳባቸውን በማግስቱ ነው የለወጡት። የነታንያሁ አጋር ወግ አጥባቂ ቀኝ ዘመም የፖለቲካ ፓርቲ ውሳኔውን በመቃወም አፍሪካውያኑ ከሀገር እንዲባረሩ በመጠየቁ ነው ሐሳባቸውን የለወጡት። የእስራኤል መንግሥት አፍሪካውያኑ ስደተኞች አይደሉም፣ የተሻለ ኑሮ ፍለጋ የፈለሱ ናቸው የሚል አቋም አለው። ብዙዎቹ ፍልሰተኞች ከኤርትራና ሱዳን በተለይ ግጭትን ሸሽተው የወጡ ናቸው። የ29 ዓመቱ ተክሊት ሚካኤል ከኤርትራ የመጣ ጥገኝነት ጠያቂ ነው።
አለሎይ ደማይክረይ መኻር ኮደም ኮል ኪሉ አዳይን ሎኑትን ሊታ አክለታ ሽላ በክሻት ሽልኝ
በህጋዊ መንገድ ስራውን የሚያከናውንበት እድል እንደሌለው ነው የሚናገረው። የመኖሪያ ቤት ወይም መጠለያ እንደሌለውና ከዛሬ ነገ ተጠርፌ ተገድጄ እመለሳለሁ የሚል ስጋት እንዳለው ይናገራል። በደቡባዊ ቴላቪቭ የሚኖሩ እስራኤላውያን አፍሪካውያኑ ከመጡ ወዲህ በአካባቢያቸው ወንጀል መበራከቱንና ድህነት መስፋፋቱን ይናገራሉ። ሀገሪቱ ያላትን የአይሁድ ማንነትም ይፈታተናሉ ብለው ያስባሉ። ስደተኞቹን ወይም ፍልሰተኞቹን የተነሱበት ሀገር ካልተቀበላቸው ወደ ሦስተኛ ሀገር ይላካሉ። ከዚህ ቀደም ስትቀበላቸው የነበረችው ዩጋንዳ የተመላሾቹን ደህንነት ማረጋገጥ አልቻልኩም በሚል ተጨማሪ ሰዎችን እንደማትቀበል ተናግራለች። ስለዚህ እስራኤል ሌላ ሦስተኛ ሀገር እየፈለገች ነው። እስራኤላዊ የሰብአዊ መብት ጠበቃ ኤቪዶር ፌልድማን የመንግሥቱ አቋም ሕጋዊ አግባብነት የሌለውና ተቀባይነት የሌለው የሰው ሞራል ችግር ያለበት ነው ባይ ናቸው። አፍሪካውያን ስደተኞችን መሠረታዊ ደህንነታቸውን ወደማያስጠብቁና የኑሮ ዋስትና ወደማይሰጡ ሀገሮቻቸው አስገድዶ መመለስ የዓለም አቀፍ ሕጎችን ይጻረራል ይላሉ ፌልድማን። በተለይ እስራኤል በሁለተኛው ዓለም ጦርነት ወቅት አይሁዳዊ ዜጎቿ በስደት የኖሩባት አገር ከሌሎች አገር በበለጠ ለአፍሪካውያኑ ስደተኞች በጎ አመለካከት ሊኖራት ይገባ ነበር ብለዋል እስራኤላዊው ጠበቃ።
ከዚሁ ጋር በተያያዘ በእስራኤል የሚኖሩ አፍሪካውያን ተቃውሟቸውን ለማሰማት በተደጋጋሚ አደባባይ እየወጡ ሰላማዊ ሰልፎች ሲያካሂዱ ነው የቆዩት። በብዙ ሺህ የሚቆጠሩ የሌሎች ሀገራት ስደተኞችና የእስራኤል ዜጎች በሰላማዊ ሰልፎቹ ላይ ተገኝተዋል። በተደጋጋሚ ጩኸታችንን ማሰማታችን የተወሰነ ለውጥ አስገኝቶልናል፣ መፍትሄ እስከምናገኝ እንቀጥላለን በማለት ከስደተኞቹ አንዱ ገልጾልናል። ተከስተ የማነ ዛሬ ሊደረግ ስለታሰበ ሰላማዊ ሰልፍና በጠቅላላ የሚገኙበትን ሁኔታ ለመስታወት አራጋው አብራርቶላታል።
ወደዛ ትላካላችሁ የተባል ነው እንግዲህ በአጠቃላይ ከ60 ዓመት በታች የሆኑና ምስት ልጆች የሌላቸው ሁለትና ሶስት ሰላማዊ ሰልፍ ስላደረግን ያው ህዝብ እያገዘን፣ አሁን እስራኤል ህዝብ እያገዘን ነው። ለዚህ ሀገር ችግር የሚያመጡ እነዚህ እያሉ ለህዝቡ ነግሯቸውን አሁን ገብቷቸው ገባቸው ሰዎቹ እንደገና እኛን እያገዙን ነው። ምንም ባላደረጉ ያለ ጸባያቸው ያለ ስራቸው እንደዚህ ናቸው ብላችሁ አሳምናችሁ አሁን እነዚህ ሰዎች እንደዛ አይደለም ለጥቅማቸው ነው ብሎ አሁን ሰልፉ ምንም እነሱ ናቸው የሚወድጉት እነሱ ናቸው የሚያደርጉት እኛ እነሱ ጋር ተጨምረን ነው የምንውለው ያለው።
እነሱ ማለት የእስራኤል ህዝብ ማለት ነው።
የእስራኤል ህዝብ በጣም ማመስገን ፈልጋል በዚህ አጋጣሚ ማለት ነው።
እሺ።
እና በሚዲያ በቴሌቪዥን በጋዜጣ በምናምን የእኛን ክፉ ነገሮችን ብቻ አንድ ሰው ሰክሮ ያደረገውን ነገር አንድ ተናዶ ሚስቱን የመጣውን ምናምን እንደዚህ እያባዙ ሰዎቹን ሌላ መልክ አስይዘው ነበር። አሁን ገብቷቸዋል እና መሄድ የለባቸውም ወደ ሩዋንዳ ኡጋንዳ መሄድ የለባቸውም። እነዚህ ጥገኝነት እንጠይቃለን ብሎ መጥተው እነዚህ ሰላማዊ ሰዎች ናቸው እና መሄድ የለባቸውም ብሎ ሰልፍ አድርጎ ያው እንግዲህ በቀደም የሰማነው ጠቅላይ ሚኒስትር ያወጣውን መግለጫ እስከሚወጣ አደረጉ። እንደገና ደግሞ ቀለበሰው። አሁን ደግሞ ሰላማዊ ሰልፍ ይደረጋል ይቀጥላል ማለት ነው።
የእስራኤል ጠቅላይ ሚኒስትር ምንድን ነበር ያወጡት መግለጫ? እናንተን በምን መልኩ ነበር የሚመለከተው?
ከቀይ መስቀል ጋር ተግባብተን 16,000 ወደ ኢታሊያና ወደ ጀርመን ወደ ካናዳ ይሄዳሉ። የተቀሩ ደግሞ ለሀገር የአምስት አመት መኖሪያ ይሰጣቸዋል። ያው ብሎ መግለጫ አውጥቶ ከ3 ሰዓት ከ4 ሰዓት በኋላ ደግሞ እንደገና አስብበታለሁ ቅድም የተናገርኩትም አስብበታለሁ ብሎ እንደገና ተናገረ እና ሌላ እንትን ሐሳብ አወጣለሁ ሌላ አዲስ ሐሳብ አወጣለሁ እና ተባበሩኝ ጉዝኝ ማምን ይያለ ነው እሱ መግለጫ ከሰጠ በኋላ ሁለቱም ሀገር መግለጫ አውጥቷል ሩዋንዳና ኡጋንዳ እኛ እንደማይቀበሉም ከመጡ ደግሞ ሩዋንዳ ብላለች በመጥበት አውሮፓን መልሳቸዋለሁ ብላለች በደም ድሮም ስምምነት አልነበረኝም አሁንም ስምምነት የለኝም አልቀበልም ብላለች አሁን ሌላ ሀገር እየፈለገ ነው ሌላ ምክንያት እየፈለገ ነው እንግዲህ ዛሬ ደግሞ የፍርድ ቤት ቀጠሮ ነበራቸው የመጨረሻ ውሳኔውን ማን ነው ከማን ሀገር ጋር ነው የተስማማው የተስማማበት ምክንያት ምንድን ነው ለእኛ የተሻለ ነው ወይ እዛ የሚቀበላቸው አለ ወይ ምናምን የሚሉትን የመጨረሻ ሀሳቡን እንዲሰጥ ፍርድ ቤት ጠይቆት ነበር ለዛሬ እንትን ነበር ያው እንግዲህ ዛሬ ምን እንደሆነ አላወቅንም ያለ ነው
እሺ ዛሬ ደግሞ ሰላማዊ ሰልፍ ለማድረግ በዝግጅት ላይ ትገኛላችሁ ባለፈው ሳምንትም እንደዚሁ ተደጋጋሚ ሰላማዊ ሰልፎችን አድርጋችኋል
ከሁለት ሳምንት በፊት የነበረው በጣም ደስ የሚል ነበር ብዙ ሰው የወጣበት የነበረው የዛሬ አራት ቀን ደግሞ የእርሻ ላይም ነበር ሰላማዊ ሰልፍ የብዛቱ ሰው ሳይሆን በጥራቱ ግን በጣም ደስ የሚል እና አስፈላጊ የሆነው ሰላማዊ ሰልፍ ነበር ያኔም እኛ እንቀጥላለን መጨረሻውን ግቡን እስከምናገኘው ድረስ ማለት ነው
ምን ውጤት ያገኛችሁ እስከ ዛሬ ባደረጋችኋቸው ተደጋጋሚ ሰላማዊ ሰልፎች?
ውጤቱ እንግዲህ ያው ቅድም እንዳልኩሽ ነው። የሰዎቹ የእስራኤል አገሮች ደግሞ ዜጎቹ ስላወቁት አሰራሩ ይሄ 16,000 ወደዛ የሚሄዱንና እዚህ ሀገር ወረቀት እንዲሰጡ የተደረገው በሰላማዊ ሰልፍ ነው።
ስለዚህ ለውጥ አግኝታችኋል ማለት ነው?
አዎ ለውጥ ይገኛል። ለውጥ አግኝተናል ግን በእኛ ብቻ ሳይሆን የእስራኤል ዜጎች ስላገዙና የእስራኤል ዜጎች ስለያዙ።
ስለዚህ ትቀጥላላችሁ አሁንም ሰላማዊ ሰልፍ ማድረጉን ማለት ነው?
እስከ መጨረሻ በዚህ ወር ብቻ ብዙ ይኖራል አሁን።
እሺ ተከስተ በጣም ነው የማመሰግነው።
እሺ እሺ እሺ
እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ
አዎ መስታወት ይህን ሙዚቃ ስለጋበዝሽን ዛሬ ዲጄያችን የሆንሽው አንቺ ነሽ እናመሰግናለን። በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዚአብሔር ነን። ዝግጅታችን በዚሁ ተጠናቋል። ጉዟችሁ የሰመረ ይሁን እያልን በጃሉድ ሙዚቃ እንሰናበት።
በነገው ጉዞ እንገናኝ።
Tonin Radonisa Gala Amerikat.